ነጋት ብላ አመሰ ገንታ ፋና ማራ ትትፉፋ The Voice of America
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ታህሳስ 1 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። ኬንያ ምስራቅ አፍሪካን የሚያገናኘው የመጓጓዣ ኮሪደር ውጥን በፍጥነት እውን እንዲሆን መጣሩን እንደምትቀጥል ፕሬዝደንት ኬንያታ ማረጋገጫ ሰጡ። ኢትዮ ቴሌኮም በትግራይ ጉዳት ደርሶበት የተቋረጠውን መሰረተ ልማት መልሶ ለመገንባት እየሰራ መሆኑን አስታወቀ። በአማራ ክልል ካለፉት አምስት ወራት ወዲህ 300 ሺህ የሚሆኑ የወባ በሽተኞች መኖራቸውን የአማራ ክልል የጤና ተቋም ገለጸ የሚሉትና ሌሎችም ዝግጅቶች አሉን። ቢልቦርድ ካለ ይገባል ማለት ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ቆንጅት ታዬ የምሽቱን ዜና ታሰማናለች።
ክብራትና ኩራን አድማጮቻችን፣ ከሰዓቱ የዓለም ዜናዎች ጋር አሉ አከበደ ነኝ። በኢትዮጵያ የሰሜን ክልል የቴሌኮሙኒኬሽን አገልግሎት የተቋረጠው ከተቋሙ ውጪ በሆኑ አካላት በተለያዩ ጣቢያዎች ላይ በተፈጸሙ የማሰናከል ድርጊቶች ነው ሲል ኢትዮ ቴሌኮም አስታወቀ። በ14 ቀናት ውስጥ ብቻ በአገሪቱ የተለያዩ ተቋማት ላይ ወደ 40 ቢሊዮን ያህል ጊዜ የሳይበር ጥቃት ሙከራ መፈጸሙን የዘረዘረው የኢትዮ ቴሌኮም መግለጫ ህወሓትን በጥፋቱ አውጠንጣኝነት ወንጅሏል። የጥቃት ሙከራዎቹ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሃንና በቴሌኮም መሰረተ ልማቶች ላይ የተነጣጠሩ እንደነበሩም መግለጫው አብራርቷል። በትግራይ ክልል ሙሉ አገልግሎት ለመመለስ ጥረት ላይ መሆኑንም ኢትዮ ቴሌኮም ጨምሮ ገልጧል። ህወሓት በበኩሉ የኢትዮጵያን መንግስት ጥፋተኛ አድርጎ ውንጀላውን አስተባብሏል። አድማጮች፣ የኢትዮ ቴሌኮምን መግለጫ ተንተርሶ የተጠናቀረ ዘገባ በዜና መጽሔት ክፍለ ጊዜ ይቀርባል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት አራተኛ ዓመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳዮችና በሌሎችም የአህጉሪቱ የሰላምና የጸጥታ ጉዳዮች ላይ ውይይት መደረጉን ዋና ጸሐፊው አንቶኒዮ ጉቴሬሽ ገለጡ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላውም የአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗንም ተነጋግረንበታል ነው ያሉት። የኮቪድ-19 መከላከያ ክትባት ለአፍሪካ በትክክል ካልተዳረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻልም ሲሉም ዋና ጸሐፊው አሳስበዋል። አድማጮች፣ በዚህም ላይ በመጽሔት ሰፊ ዝርዝር እናቀርባለን። ህብረተሰቡ ውስጥ እየተስተዋለ ነው ያለው ከፍተኛ ቸልተኝነትና መዘናጋት አሳሳቢ ሁኔታ መፍጠሩን የኮቪድ-19 ወረርሽኝ የጥድፊያ መዛመት የደቀነውን ስጋት አስመልክቶ የኢትዮጵያ ጤና ጥበቃ ያወጣው መግለጫ አስታወቀ። ለቫይረሱ የሚጋለጡ ሰዎች ቁጥር ብዛት እንዲጨምርም ምክንያት መሆኑን ጠቅሰው እየታየ ያለው ከፍተኛ ቸልተኝነትና መዘናጋት ግን ወረርሽኙን ለመቆጣጠር የሚያስችል ልዩ ትኩረት እንደሚያሻው ነው የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ያሳሰቡት። በየዕለቱም በአማካይ ቁጥራቸው 300 የሚደርስ በጽኑ የታመሙ ህሙማን ወደ ሕክምና ተቋማት የሚገቡ መሆናቸውን ያስረዱት ሚኒስትሯ በአዲስ አበባ ከተማ ከሚገኙት የጤና ተቋማት ህሙማንን የመቀበል አቅም በላይ እየሆነ መምጣቱንም ገልጠዋል። አድማጮች፣ በዚህም ላይ የተጠናቀረ ተጨማሪ ዘገባ ደርሶናል። በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ የለሙን ወደብ ለመጠቀም የሚያስችል የመሰረተ ልማት በመዘርጋት ድርሻዋን እየተወጣች ነው ስትል ኬንያ አመለከተች። አገራቸውም በተመሳሳይ የለሙን ወደብ ከኢትዮጵያ ጋር የሚያገናኙ መሰረተ ልማቶችን እያገባደደች መሆኗን የገለጹት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። ለሁለት ቀናት የስራ ጉብኝት ኬንያ የሚገኙት ጠቅላይ ሚኒስትር አብይ ከኬንያው አቻቸው ጋር በመሆን የወደቡን ስራ መጎብኘታቸውን የጠቀሰው ገልሞ ዳዊት ከናይሮቢ ተከታዩን አድርሶናል።
ትላንት የሞያሌን የጋራ ድንበር መሻገሪያን መርቀው ያስከፈቱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዝዳንት ኡሁሩ ኬንያታ ትላንት ሆኑ ከሰዓት ወደ ኬንያ ላሙ አቅንተው የላሙ ወደብ ግንባታ ሂደትን ጎብኝተዋል። መሪዎቹ የወደቡ ግንባታ በመልካም ሂደት ላይ መሆኑን ተናግረዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ የባህር በር የሌላት ኢትዮጵያ የለሙን ወደብ እንዳማራጭ እንድትጠቀም ኬንያ ወደ ኢትዮጵያ የሚዘረጉ የመንገድ ፕሮጀክቶችን በፍጥነት ያገባደደች መሆኗን ነው የጠቆሙት።
The governments of Ethiopia and Kenya have reached an understanding towards promoting the development, management and utilization of the transport corridor between Kenya and Ethiopia.
የኢትዮጵያና የኬንያ መንግስታት በጋራ የሚገነቡትና የሚያስተዳድሩት የትራንስፖርት ግንኙነት እንዲኖር ተስማምተው በመስራት ላይ ናቸው። ለዚህም የአፍሪካ ሀገር አቋራጭ የመንገድ ፕሮጀክት አካል የሆነውን የሞምባሳና ናይሮቢ አዲስ አበባ የመንገድ መሰረተ ልማት ግንባታን አጠናቀው በጥቅም ላይ አውለዋል። የውይ መንገድ ፕሮጀክት የአካባቢው ሀገራት የንግድ እንቅስቃሴን ለማጣመር ጉልህ ሚና ያለው ነው። በተጨማሪም የኬንያ ደቡብ ሱዳን የመሰረተ ልማት ዝርጋታ አካል የሆነው የላሙ ወደብን አሁን በመገንባት ላይ እንገኛለን። ይሄ የመሰረተ ልማት መስመርም የሞምባሳ ናይሮቢ አዲስ አበባ ሌላ አጋዥ አካል ነው። በዚህም ኢትዮጵያ ከሞያሌ በሲወሎ በኩል የላሙን የህንድ ውቅያኖስ በርን በቀጥታ ትገናኛለች የሚል እምነት አለን ብለዋል ኬንያታ። ፕሬዝደንቱ በኬንያ በኩል ያለውን የመሰረተ ልማት ግንባታ ሂደትን ሲያብራሩ በለሙ ወደ ጋሪሳ ከጋሪሳ ወደ ሲወሎ የሚያገናኙ መንገዶች 80% ተጠናቀዋል ብለዋል። ኬንያ ከኢትዮጵያ ጋር በሞያሌ የተለየች ከተማ ለመገንባት ቃል እንደገባች የለሙ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት የኬንያ መንግስትም በላሙ አዲስ ከተማ የማዋቀር እቅድ እንዳለውም ኬንያታ ለጠቅላይ ሚኒስትር አብይ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በኬንያ በኩል ያለውን ቁርጠኝነት አድንቀዋል።
To transform the life of our people, these kinds of infrastructure, mainly logistics, is very critical. There are lots of potential from Ethiopia's side.
የህዝባችን ኑሮ ለመቀየር እንደ ለሙ ወደብ አይነት ያሉ መሰረተ ልማቶች በጣም ወሳኝ ናቸው። በኢትዮጵያ በኩል ከፍተኛ የሆነ የዚህ አገልግሎት ፍላጎት አለ። ነገር ግን መንገዶችና ወደቦች ከሌሉ ያመረትነውን ወደ ውጪ ማውጣት፣ ከውጪም ተፈላጊ አቅርቦቶችን ወደ ሀገር ውስጥ ማስገባት አንችልም። ለዚህ የላሙ ወደብ ኢትዮጵያን ብቻ ሳይሆን ሌሎች አካባቢውን ሀገሮች ተጠቃሚ ማድረግ መቻሉ በጣም ወሳኝ ያድርገዋል። በዚህ ረገድ በእስራኤል ላይ እየታየ ያለው መሰጠት በጣም የሚደነቅ ነው። አካባቢውንም ይበልጥ ለማቆራኘት ስራው መቀጠል አለበት ብሏል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ የአካባቢው መንግስታት በመሰረተ ልማት ላይ መዋለ ንዋይ ካፈሰሱ የአካባቢው ኢኮኖሚ ችግር በቀላሉ መቅረፍ እንደምቻልም በዚህ ጊዜ ገልጸዋል። በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኬንያታ የለሙ ጉብኝት ላይ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋም ተገኝተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጥቂት ሳምንታት እድሜ የአውሮፓ ህብረት ለቃ የምትወጣው እንግሊዝ ከአውሮፓ ህብረት ጋር የያዘችው የንግድ ድርድር በመጪዎቹ ጥቂት ቀናት ውስጥ ከመቋጫው ላይ መድረሱን የብሪታንያው የውጭ ጉዳይ ሚኒስትር ዛሬ አስታወቁ። ሁለቱ ወገኖች ከአንዳች ስምምነት ላይ መድረስ የመቻላቸው እጣ ግን የተመናመነ ስለመሆኑ ሁለቱም ይስማማሉ። ሁለቱ ወገኖች ለፊታችን እሁድ የቆረጡት ቀነ ገደብ የመጨረሻው መጨረሻ መሆኑን የተናገሩት የውጭ ጉዳይ ሚኒስትር ዶሚኒክ ራብ እርግጥ መቼም ቢሆን ግን አበቃ ብሎ መደምደም አይቻልም ሲሉ አክለዋል። የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቫንደሊን እና የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን አጣብቂኝ ውስጥ የገባውን ድርድር ለመታደግ ትላንት ራት ላይ 3 ሰዓታት የፈጀ ውይይት ቢያደርጉም በመካከላቸው ያለው ልዩነት የሰፋ በመሆኑ ግን የተመኙትን ሳያሳኩ ለመለያየት ተገደዋል። አንዳችን የሌላችን አቋም እንረዳለን፣ ይሁንና በጣም የተራራቁ ናቸው ሲሉ የኮሚሽኑ ፕሬዚዳንት ልዩነቱን አስረድተዋል። ሁለቱ ወገኖች ድርድሩ እንዲቀጥል ቢስማሙም እሁድ የመጨረሻው ቀን እንዲሆን ግን ወስነዋል። አሁን እንደሚታየውና እንደተፈራውም ሁለቱ ወገኖች ከአንዳች ስምምነት ላይ መድረስ ሳይችሉ የእንግሊዝ ስንብት ከተጠናቀቀ ከያዝነው የአውሮፓውያኑ 2020 መገባደጃ ከታህሳስ 31 2020 አንስተው እንግሊዝ ከህብረቱ አባል ሀገሮች ጋር ጨርሶ መገበያየት የማትችልበት የ100,000 ዜጎችን ስራ አደጋ ላይ የሚጥልና ብዙ ቢሊዮን ዶላር ኪሳራ የሚያስከትል የተቃወሰ ሁኔታ ሊፈጠር ይችላል ተብሏል። የአውሮፓውያኑ አዲስ አመት በጥቂት ሳምንታት ውስጥ ሲገባም ገና በመጀመሪያዋ ቀን እንደሚከሰት የተነበየው የተቃወሰ ሁኔታ በሁለቱም በኩል ግዙፍ ተጨማሪ ቀረጥና ሌሎች ድንቃራዎችንም ይከስታል የሚል ስጋት አሳድሯል። በዚህም ከጠቅላላው የንግድ ልውውጧ ከፊል ያህሉ ከህብረቱ ጋር የሆነው የብሪታንያ ኢኮኖሚ ይበልጥ እንደሚጎዳ ይታመናል። እንግሊዝ ባለፈው ጥር ወር የአውሮፓ ህብረት ለቃ ስትወጣ እስከ አመቱ መጨረሻ ድረስ በህብረቱ ኢኮኖሚ ስርዓት ውስጥ እንድትቆይ ነበር የተስማሙት። ይሁንና ለወራት የዘለቀው ድርድር በመካከላቸው ባለው ልዩነት ሳቢያ ለፍሬ ሳይበቃ ቀርቷል። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ሰዎችን የጨመረ ወደ ጨረቃ የሚደረግ አዲስ የጉዞ ፕሮግራም የሚሳተፉትን 18 ጠፈርተኞች በይፋ አስተዋወቀ። አርተሚስ የሚል መጠሪያ በተሰጠውና እንደ አውሮፓውያን ዘመን አቆጣጠር በ2024 ለመጀመሪያ ጊዜ ሴቶች ጨረቃን እንዲረግጡ በሚያስችለው በዚህ ፕሮግራም የሚሳተፉትን እነኚህ 9 ወንዶችና 9 ሴት ጠፈርተኞች የሚገኙበት ከመጀመሪያው ቡድን ውስጥ አንዱ መሆኑን ተገልጧል። ከነኚህም ውስጥ ከፊሉ ከዚህ ቀደም ወደ ህዋ ተጉዘው የሚያውቁ ሲሆኑ ቪክቶር ፕሎቨር እና ኬት ሩቢንስ የተባሉት 2 ጠፈርተኞች በአሁኑ ወቅት ስፔስ ኤክስ በተሰኘችው በግል ተቋም የመጠቀች መንኮራኩር አማካኝነት በዓለም አቀፉ የህዋ አገልግሎት ጣቢያ በመስራት ላይ የሚገኙ ናቸው። ያሁንም የስፔስ ኤክስ በረራ በግል መንኮራኩር አማካኝነት የተሟላ ቁጥር ያላቸው ጠፈርተኞችን ወደ ህዋ በማምጠቅ ስፔስ ኤክስን የመጀመሪያዋ የግል መንኮራኩር አድርጓታል። የአርተሚስ ቡድን በተጨማሪም ባለፈው አመት በዓለም አቀፉ የህዋ አገልግሎት ጣቢያ ለመጀመሪያ ጊዜ ያረፉት ሙሉ ሴት ጠፈርተኞች የሆኑበት የጠፈር ጉዞ 2 አባላት ክርስቲና ኮች እና ጀሲካ ሚየርም ይገኙበታል። አትላንቲክና ሁለት ፍሎሪዳ ክፍለ ግዛት በሚገኘው የናሳው የኬኔዲ ጠፈር ማዕከል የተካሄደውን የማስተዋወቂያ ስነ ስርዓት የመሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ፔንስ የነገዎቹ የአሜሪካ የጠፈር ተመራማሪዎች ሲሉ የአርተሚስን ጠፈርተኞች አወድሰው መጪው ጊዜ ብሩህ ነው ሲሉ መሪያው የአርተሚስ ተልእኮ ለሚቀጥለው አመት ከተያዘው እጅግ ግዙፉ መሆኑ ከተነገረለት አዲሱ የናሳ የመንኮራኩር ማምጠቂያ ዘዴ በተለይም ወደ ማርስ እና ጨረቃ ለሚደረጉ ጉዞዎች ሰዎችን ለማምጠቅ ከተሰናዳ ኦሪዮን የሚል መጠሪያ የተሰጠው ካፕሱል ወይም አብራሪዎችና ቁሳቁሶች የሚሆኑበት የመንኮራኩር አካል የሚወነጨፍ ሰው አልባ የሙከራ በረራ ነው። በዚህ የናሳ እቅድ መሰረት እንደ አውሮፓውያን ዘመን አቆጣጠር በ2024 የአርተሚስ ጠፈርተኞች ቡድን ጨረቃ ላይ ሲያርፍ በአውሮፓውያኑ የቀን ስሌት በ1972 በታሪካዊቱ የአፖሎ ፕሮግራም አማካኝነት የተከናወነው የጨረቃ ጉዞ ተልእኮ ካበቃ በኋላ የመጀመሪያው ሰው ያሳፈረ ጉዞ መሆኑ ነው። የዩናይትድ ስቴትስ ምክር ቤት በኢትዮጵያ ትግራይ ክልል ያለው ወታደራዊ ግጭት በሰላም እንዲያበቃ ያበረታታበትን የህግ ረቂቅ ይፋ አደረገ። በዩናይትድ ስቴትስ ምክር ቤት የሲቪሎችን ደህንነት፣ ዲሞክራሲና ሰብአዊ መብት ጉዳዮችን የሚመለከተው የውጭ ጉዳዮች ኮሚቴ ሊቀመንበሩ ጂም ሪች እና ዲሞክራቱ ምክትላቸው ቤን ካርዲን በዛሬው ዕለት ባወጡት በዚህ የሁለቱ ፓርቲዎች ትብብር ውሳኔ ሁሉም አይነት ግጭቶች እንዲቆሙ፣ ለኢትዮጵያውያን የሰብአዊ መብት ጥበቃ እንዲያደርጉና ሰላማዊ መፍትሄ እንዲያፈላልጉ ሲሉ ለኢትዮጵያ መንግስትና ለህወሓት ጥሪ ያሰሙት።
አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሐሙስ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ ቀጥታ ታገኛላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አሁን የዕለቱ አብይ ርዕስ ይቀርባል። ኮቪድ-19 ወረርሽኝ በተመለከተ በህብረተሰባችን ውስጥ እየተስተዋለ ያለው ከፍተኛ ቸልተኝነትና መዘናጋት ችግር እየፈጠረና በቫይረሱ የሚያዙ ሰዎች እንዲጨምር ምክንያት እየሆነ በመሆኑ ለኮቪድ-19 ወረርሽኝ ዳግም ትኩረት እንደሚያሻው የጤና ሚኒስትር ዶክተር ሊያ ታደሰ አሳሰቡ። ወደ ህክምና ማዕከል ከሚገቡት ታማሚዎች በየዕለቱ በአማካኝ 305 የሚሆኑ ጽኑ ህሙማን ህክምና ክፍል ይገባሉ ያሉት ዶክተር ሊያ ታደሰ በአዲስ አበባ የሚገኙ ከጤና ተቋማት ሁማንን ከመቀበል አቅም በላይ የሆነ መምጣታቸውን ገልጸዋል። ሙክታር ጀማል ዝርዝር አለው።
የህዝቡ መዘናጋትን ተከትሎ የኮሮና ቫይረስ ኮቪድ-19 ወረርሽኝ እየተስፋፋ መሆኑን የጤና ሚኒስቴር ዶክተር ሊያ ታደሰ ተናግረዋል። በቫይረሱ ተይዘው ወደ ጽኑ ህሙማን ህክምና የሚገቡ ታካሚዎች ቁጥር እየበዛ መምጣቱን የገለጹት ዶክተር ሊያ ታደሰ የጽኑ ታማሚዎች አጠቃላይ የበሽታ ሁኔታ በዚህ አሳሳቢ ሁኔታ ላይ ቢሆንም በማህበረሰቡ ውስጥ ያለው የተሳሳተ ግንዛቤ ከዚያም አልፎ ጉዳዩ እንደ ቀልድ የመወሰዱ አዝማሚያ እጅግ አሳሳቢ ነው ብለዋል።
በየቀኑ እንግዲህ በተለይ ከቅርብ ወራት ወዲህ በኮሮና ቫይረስ ተይዘው ለህክምና ክትትል ወደ ህክምና ማዕከላት ከሚገቡ ታማሚዎች ውስጥ በአማካኝ ወደ 300 አካባቢ የሚሆኑ ጽኑ ህሙማን ህክምና ክፍል ውስጥ የሚገኙ ሲሆን ከነዚህ ውስጥም ደግሞ ከ40 እስከ 45 የሚሆኑት የሰው ሰራሽ የመተንፈሻ መሳሪያ ወይም ሜካኒካል ቬንቲሌተር የሚጠቀሙና ሌሎች ቀሪዎቹ ደግሞ በኦክሲጅን ድጋፍ የሚታከሙ ናቸው። እስካሁን ባለው ሁኔታ የጽኑ ህሙማን ክፍል ውስጥ ገብተው በተለይ የመተንፈሻ መሳሪያ ወይም አርቲፊሻል መተንፈሻ መሳሪያ ሜካኒካል ቬንቲሌተር የምንለው ላይ አጠቃላይ በጽኑ ህክምና ውስጥ ከገቡት ውስጥ ወደ 59 በመቶ የሚያህሉት ህይወታቸው አልፏል። በአሁኑ ሰዓት የጽኑ ህሙማን ህክምና አገልግሎት የሚፈልጉ ህሙማን ቁጥር በከፍተኛ መጠን እየጨመረ መሆኑ በተለይ በአዲስ አበባ ከጤና ተቋማት ከመቀበል አቅም በላይ የሆነ መምጣቱ አንዱ ከፍተኛ ተግዳሮት የሆነው ነው። እንግዲህ ይህ ቁጥር በዚህ ደረጃ ለማደጉ በህብረተሰባችን ውስጥ እየተስተዋለ ያለውም ከፍተኛ ቸልተኝነትና መዘናጋት እንደዚሁም በሽታው ጠፍቷል ወይም በሽታው በእኔና በቤተሰቤ ወይም ማህበረሰቤ ላይ ከፍተኛ ጉዳት ሊያስከትል አይችልም የሚል መረዳትና እያንዳንዱ ባለድርሻ አካል የሚጠበቅበትን ሚና አለመወጣት እንደ ዋነኛ ምክንያት የሚጠቀሱ ናቸው።
ለኮቪድ-19 ወረርሽኝ መከላከልና መቆጣጠር ዳግም ትኩረት መስጠት ያስፈልጋል ያሉት ዶክተር ሊያ ታደሰ ህብረተሰቡ በዕለት ተዕለት ኑሮው እጆቹን በአግባቡ በማጽዳት በተለይም የአፍና አፍንጫ መሸፈኛ በአግባብ መጠቀም፣ አካላዊ ርቀት በመጠበቅና የሰዎችን በአንድ ቦታ መሰባሰብ የሚያስከትሉ ሁኔታዎችን በመቀነስ ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። የሰዎች እንቅስቃሴ የሚኖርባቸው ሁሉም አገልግሎት ሰጪ ተቋማትና ግለሰቦች፣ ሰራተኞቻቸውና ደንበኞቻቸው የቫይረስ መከላከያ መንገዶችን መተግበራቸውን በመቆጣጠር ወረርሽኙን በመከላከል ስራ ላይ ባለመዘናጋትና ቸልተኝነትን ባለማሳየት እንዲሰሩ የጠየቁት ዶክተር ሊያ ሁሉም በመመሪያ ቁጥር 30 የተቀመጠውን ድንጋጌ እንዲተገብርም አደራ ብለዋል።
መጀመሪያ ላይ አዲስ አበባ ላይ ብቻ ቼክ ይደረግ የነበረው የማስክ አጠቃቀም እና የእጅ ንጽህናና ርቀት መጠበቅ ምን ይመስላል የሚለው ሲታይ ቆይቷል። አሁን ሁሉም ክልሎች ላይ ያንን ጥናት ለማድረግ ተሞክሯል። በሰኔ ሐምሌ አካባቢ አዲስ አበባ ላይ እስከ 75 ከ78 በመቶ የማስክ አጠቃቀም እንደነበረ ከዚህ በፊት ገልጸ እንደነበር ይታወሳል። አሁን ይሄኛው ከጥቅምት ወር ጀምሮ እስካሁን ድረስ ያለውን የመጀመሪያ ሳምንት በየሳምንቱ ነው የምናየው። ይሄ እንግዲህ የመጀመሪያው ሳምንትና ስምንተኛው ሳምንት ለማወዳደር የተሞከረበት ነው። ኦልሬዲም የአዲስ አበባ 78 አካባቢ የነበረው አሁን ወደ 62% ደርሶ ነበር ይሄኛው ሳይክል ሲጀመር፣ አሁን ደግሞ ወደ 52% መውረዱን ያሳያል የማስክ አጠቃቀም። ስለዚህ በአንድ በኩል የጽኑ ታማሚዎችና ሲቪር ህመም ያላቸው ሰዎች ቁጥር እየጨመረም ቢሆን የመከላከል ስራው ደግሞ እየወረደ እንደሆነ ሁላችንም እያየ ነው። ቢሆንም በመረጃ ለመደገፍ የተሞከረበት ነው። በሌሎች ክልሎችም ላይ ያው አጠቃላይ ቁጥሩ በፊትም የማስክ አጠቃቀም ላይ የአዲስ አበባን ያህል ባይሆንም እየተሻሻለ መጥቶ የነበረበት ሲሆን፣ አሁን ግን እንደምታዩት የመውረድ ነገር አለው።
ሁሉም የህብረተሰብ ክፍሎች እንዲሁም ባለድርሻ አካላት ከፊታችን የተጋረጠውን የኮሮና ቫይረስ ኮቪድ-19 ሀገራዊ ፈተና በሰውና በማህበራዊ ህይወት ላይ የከፋ ጉዳት ሳያደርስና የመልካም አስተዳደር ችግርን ከማስከተሉ አስቀድመን ዳግም ትኩረት ለኮሮና ቫይረስ ኮቪድ-19 ወረርሽኝ በማድረግ በእያንዳንዷ ደቂቃ የምናከናውነውን ጥንቃቄ በከፍተኛ ኃላፊነት መንፈስ እና አርአያነት ሊሆን በሚገባ መወጣት አለብን ሲሉ የጤና ሚኒስቴሯ ዶክተር ሊያ ታደሰ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የኢትዮጵያ ሰሜን ክልል የቴሌኮም አገልግሎት የተቋረጠው ከተቋሙ ውጭ በሆኑ አካላት በተለያዩ ጣቢያዎች በተፈጸመ የማሰናከል ድርጊት ነው ሲሉ የቴሌኮም ዋና ስራ አስፈጻሚ አስታወቁ። ይህ ተግባር ከተፈጸመ በኋላ በ14 ቀናት ብቻ ወደ 40 ቢሊዮን የሚሆኑ የሳይበር ጥቃቶች በሀገሪቱ የተለያዩ ተቋማት ላይ ተሞክረዋል ብለዋል። በትግራይ ክልል ሙሉ አገልግሎት ለመስጠት ጥረት እየተደረገ ነውም ብለዋል። መለስካቸው አመሃ
ችም ሁልጊዜም ዝግጁ ሆነው እንደሚቀመጡና የተለያዩ አማራጮችን መስሪያ ቤቱ እንደሚጠቀምም አብራርተዋል። ይህ ሁሉ ዝግጅትና የማይጓደል መጠባበቂያ ስፍራውን ይዞ ሳለ ጥቅምት 24 ቀን እኩለ ሌሊት ላይ በመቀሌ ዋና የኢትዮ ቴሌኮም ጣቢያ የሆነውን የገለጹት በደህንነት ካሜራ የተያዘውን ምስል በማሳየት ነበረ። ምስሉ ወደ ኢትዮ ቴሌኮም ጣቢያ የማይታወቁ ሰዎች ይደርሱና የመስሪያ ቤቱ መደበኛ ጠባቂ በግድ ገፍተው ሲያስወጧቸው ያሳያል። ጋቢ የለበሱት የጥበቃ ሰራተኛ የተቻላቸውን ያህል ቢታገሉም አልሆነላቸውም። ከዚህ በኋላ ሌሎች ሁለት ሰዎች አንዱ የፊት መከለያ ጭንብል ያደረገ የቴሌኮም አገልግሎት መስጫ ስርዓቶች ወደ ዘረጉበትና ልዩ ልዩ መሳሪያዎች ወደ ተተከሉበት ክፍል ገብተው ስራቸውን እንዲያቋርጡና የተዘረጋው ስርዓት እንዲታጎል አድርገው ይወጣሉ። ከዚህ በኋላ ግቢው በትግራይ ልዩ ኃይል ቁጥጥር ስር እንደዋለ የደህንነት ካሜራው ያስቀራቸው ምስሎች ያሳያል። ይህን ማስረጃ ያገኙት ከስድስት ቀናት በፊት ወደ መቀሌ ሄዶ ከተመለሰው የኢትዮ ቴሌኮም ቡድን እንደሆነም ወይዘሪት ፍሬወት ገልጸው ከዚህ የአገልግሎት መቋረጥ በኋላ በሀገሪቱ ላይ በ14 ቀናት ውስጥ ብቻ ተፈጸመ ያሉትን የሳይበር ጥቃት ሙከራ አብራርተዋል።
ከኖቬምበር 4 እንግዲህ እስካሁን ባለን ጉዞ ሌላ የገጠመን በዚህ ወቅት ምንድን ነው? ከፍተኛ የሆነ ደግሞ የሳይበር አታክ ወደ ኢንፍራስትራክቸሩ በተለይም ደግሞ ወደ ናሽናል ጌትዌይ እየመጣ እንደሆነ ከሳይበር ሲስተማችን መቆጣጠሪያ ሲስተማችን ለመረዳት ችለናል ማለት ነው። ምናልባትም እኛም ትንሽ ግራ ይጋባል፣ ለምንድን ነው የዚህን ያህል አታክ በዚህ ጊዜ ውስጥ እየመጣ ያለው የሚለው በጣም መመለስ ያለበት ጥያቄ ሆኖ ስላገኘ ነው። በርካታ ሲስተሞቻችን ላይ የወሰድነው ሜዥር ምናልባትም ቀደም ብዬ እንደነገርኳችሁ ችግሩ የተከሰተበት ሌሊት ላይ 6:37 ላይ እንግዲህ ወደ ቢሮ ገብተን አንዳንድ እርምጃዎችን ወስደናል፣ የጥንቃቄ እርምጃዎችን ወስደናል ስንላችሁ እነሱን እርምጃዎች ባንወስድ ኖሮ ምናልባትም የባሰ ክራይሲስ ይፈጠር ነበር በኮሚኒኬሽኑ ወይም ደግሞ በቴሌኮም ኢንፍራስትራክቸሩ ላይ ማለት ነው። ያ ምናልባት ሀገሪቷን ለከፋ አደጋ ሊዳረጋት ይችል ነበር ብለን እናስባለን። ምክንያቱም ሙሉ ለሙሉ አገልግሎቱን የሚያስወጣው ናሽናል ብላክአውትም ሊገጥመን ይችል ነበር ብለን እናስባለን።
የጥቃቱን መጠንና ጥቃቱ እነማንን ኢላማ እንዳደረገ ሊያሰናክል ወይንም ለመከልከል የታለሙትን አገልግሎቶችን ስራ አስፈጻሚዋ አስረድተዋል።
በ14 ቀን ውስጥ ብቻ 39.8 ቢሊዮን አታክ ወይም ደግሞ ኔትወርኩን አታክ ለማድረግ ሙከራ ተደርጓል። እነዚህ አታኮች ጠቅላላ የተላኩ ናቸው፣ ነገር ግን ሰክሰስፉል ያልሆኑ የከሸፉ ናቸው ማለት ነው። በዋናነት እነዚህ አታኮች ዲናል ኦፍ ሰርቪስ እና አንአውቶራይዝድ አክሰስ ናቸው። ዲናል ኦፍ ሰርቪስ እንግዲህ የሚሰጡ አገልግሎቶች እንዲቋረጡ ለማድረግ የተሞከረ፣ እንደዚሁም አንአውቶራይዝድ የሆነ አክሰስ ማለት የተለያዩ የፋይናንሻል ተቋማትን እዚህ የምታዩቸው ምናልባት መለስ ማድረግ ያለብኝ እንድታዩት እንፈልገው ይህ አታክ በዋናነት እነማንን ታርጌት ያደረገ ነበር ካላችሁ የገቨርንመንት ሲስተሞችን፣ የራሱን የቴሌኮም ኢንፍራስትራክቸር እና ሲስተሞችን፣ የኤዱኬሽናል ሲስተም፣ የብሮድካስት ሚዲያ እና ሌሎች በርካታ የሚዲያ አካላትን እና ፋይናንስ ሲስተም ላይ ታርጌት ያደረገ እንደነበረ ከዝርዝር መረጃው ለመረዳት ችለናል ማለት ነው። በጣም የሚያስገርመው በአንድ ቀን ውስጥ ብቻ እንደ ሳምፕል እዚህ የምናሳያችሁ 3.7 ቢሊየን አታክ አቴንት ተደርጓል ማለት ነው። ሲስተማችን ላይ ሪከርድ እንደተደረገው ለመረዳት እንደቻለ
ወይዘሪት ፍሬህይወት የቴሌኮም አገልግሎት ሙሉ ለሙሉ በተቋረጠበት በትግራይ ክልል አገልግሎቱን ለመመለስ እስከዛሬ እየተደረገ ነው ያሉትን ጥረት ዘርዝረዋል። በከፊልም ሆነ በሙሉ የቴሌኮም አገልግሎት የተመለሰባቸውን ከተሞችም ተቃቅሰዋል። በክልሉ ሙሉ በሙሉ ይህን አገልግሎት ለመዘርጋት ቀን ቆርጦ ለመናገር ግን እንደሚያስቸግር አልሸሸጉም።
እውነቱን ለመናገር ልጆቻችን ዋጋ እየከፈሉ የጸጥታ ችግር ባለበት በመከላከያ እየታጀቡ ይህንን ጥገና ለማድረግ ከፍተኛ ጥረት ነው እያደረጉ ያሉት። እየሰራን ያለ ነው እንግዲህ ችግሩ ከተከሰተ ጀምሮ ቁጥኛቻለም እጅም እኔም ሆንኩ የከፍተኛ የቴክኒካል በተለይ ኦፊሰሮች እንደዚሁም ደግሞ ባለሙያዎች የምንልካቸው ማለት ነው ከፍተኛ ጥረት እያደረግን ያለ ነው። ነገር ግን በዚህ ቀን ይጀምራል ብዬ ለመናገር አልችልም ማለት ነው። እኔም ሆንኩ ሌሎችም የማኔጅመንቱ አባላት ለምን ከተባለ የደረሰው ጉዳት ለመጠገን ከኛ አቅም በላይ የሆኑ ነገሮች ስላሉ ማለት ነው። በተለይ እየተዘዋወር ለመስራት ያለውን ችግር እንደዚሁም ለመጠገን ብዙ ቦታዎች ላይ ስለሆነ የተቆረጠው ማለት ነው።
ወይዘሪት ፍሬህይወት ዛሬ በሰጡት መግለጫ እንዳንድ ኩባንያ በተፈጠረ ወቅታዊ ችግር አገልግሎቱ ለምን እና እንዴት እንደተቋረጠ ለማብራራት እንደሆነ አስገንዝበዋል። ይህን አገልግሎት ለምን ማቋረጥ አስፈለገ? ይህን ማን አደረገና የመሳሰሉትን ወንጀለክ ምርመራዎች ውጤት ፖሊስ ይፋ እንደሚያደርገውም ጠቁመዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዚህ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ መግለጫ ከህወሓት በኩል ምላሽ ይሆን እንደሆነ ለማግኘት ባደረግነው ጥረት ቀደም ሲል የትግራይ ክልላዊ መንግስት አማካሪ የነበሩትንና አሁን ኒውዮርክ የሚገኙትን በተባበሩት መንግስታት ድርጅትና በሌሎችም ሀገሮች እስከ አምባሳደርነት ያገለገሉትን አምባሳደር ፍስሐ አስገዶምን ባልደረባችን በትረ ስልጣን ማምሻውን አግኝቶ አነጋግሯቸው ነበር። የሚከተለውን ብለዋል።
አመሰግናለሁ። የተጠቀሱት ስራ አስኪያጅ በሶስተኛ ወገን ማረጋገጥ እንደማይቻል ስለሚያውቁ ጉዳዩን 100% የተቆጣጠሩት ስለሆነ እንኳን ለቴሌኮሙኒኬሽን መቋረጥ ኢትዮጵያ ውስጥ ላለው ችግር በሙሉ የትግራይ አመራሮችን ሲወቅሱ እሳቸው የሚያገለግሉት የአዲስ አበባ መንግስትም ሁሉንም ነገር በትግራይ አመራሮች ሲያስታክክ ሰምተናል። ስልኩን ግን በሁለት ሁኔታዎች ብቻ በትግራይ ክልላዊ መንግስት እንዳልተቋረጠ ማረጋገጥ ይቻላል። አንደኛ አሁን ጦርነቱ የከፈተው የአብይ መንግስት በተቆጣጠረባቸው በክልሉ ሁለት ጫፎች በምዕራብ እና በሰሜን ስልኮች እየሰሩ ናቸው። ወደ ወሎ መደወል ይችላል። ከሁመራ ወደዚህ ያለው ደግሞ ከጎንደር ጋር መገናኘት ይችላል። ያቋረጡት መሀል ትግራይ እና ከውጭ ሰዎች እንዳይገናኙ ትግራይን የትግራይ ሰዎችን እርስ በርሱ እንዳይገናኙ እዚህን ያለሁበት ውጭ ሀገር ከወላጆቻቸው ጋር ሳያገናኙ አንድ ወር ሙሉ የትግራይ ህብረተሰብ አባላት እየተሰቃዩ እያለቀሱ እያለ ምን ጥቅም ሊያገኝ ነው የትግራይ መንግስት ስልኩን የሚቆርጠው? ቢቆርጠው ሲኖሮ ልክ እነሱ እንደገቡ እንደሰራ እነሱ መቀለ ከገቡ በኋላ ለምን ያሰሩት? እንኳንስ ሊቆርጠው በትግራይ ውስጥ ያለውን የሞባይል አገልግሎት ወደ ውጭ አይወጣም እንጂ በትግራይ ውስጥ እንዲሰራ በተወሰነ ደረጃ አሰርቶት ነበር የክልሉ መንግስት። ከትግራይ ውጭ አይወጣም፣ ይህንንም ጭምር ነው ያቋረጡት። ሁለተኛ የቴሌፎን አገልግሎት ለመስራት ኢንተርኔት ለመስራት እንደሚታወቀው የኃይል ምንጭ ያስፈልጋል፣ መብራት ያስፈልጋል፣ ፓወር ያስፈልጋል። ይህንን አይደለም እንደ ያቋረጡት። እንዲያውም እንደምንም ተደርጎ የተከዜ ኃይል ማመንጫ ለትግራይ መብራት መስጠት ሲጀምር በአይሮፕላን አይደለም የተደበደበው።
ሌላው በመግለጫቸው ስራ አስኪያጇ ከጠቀሱት አገልግሎት ከመቋረጡ በተጨማሪ ይላሉ በ14 ቀናት ውስጥ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሃንና በቴሌኮም መሰረተ ልማት ላይ ያነጣጠረ 39.8 ቢሊዮን ጊዜ የሳይበር ጥቃት ሙከራ መፈጸሙንም ተናግረዋል ይላል። ስለዚህስ ምን ይላሉ?
የትግራይ መንግስት ሳይበር አጥቂዎች ይህንን ያህል ጉዳት አድርሰዋል ብለው ሲናገሩ ማንንን ለማሳመን እንደሆነ ግራ ይገባል። ይኸው ይህንንም ዜና ተብሎ እናንተ ድረስ ደርሷል። በምን ሂሳብ ነው 39 ቢሊዮን የሚያደርስን ጥቃት የትግራይ ውስጥ ያሉ ቴክኒሽያኖች የሚያደርሱት? የራሳቸው ውጭ ሳተላይት አላቸው እንዴ? የኢትዮጵያ መንግስት የሰጣቸውን ፍቃድ መሰረት አድርገው የትግራይን ህዝብ ሰቆቃ ለማሰማት ሲሰሩ የነበሩት የቴሌቪዥን ጣቢያዎች አይደለም እንዳይሰሩ የተደረገው? በአይሮፕላን የሚደበደቡት ያሉ እና ይህንን እንዳልኩ ነው ውሸት ሲደጋገም እውነት ይመስላል የሚባለው። ሌላው ህዝብን ለማጭበርበር የትግራይ አመራር ራሱ ከራሱ ጋርም እንዳይገናኝ ከውጭም እንዳይገናኝ ቴሌፎን ቆርጧል ብለው ለማሳመን የሚሞክሩት ለክቶ መዋሸት የማይችሉ ዘመነኞች ናቸው።
የተባበሩት መንግስታት ድርጅትና የአፍሪካ ህብረት 4ኛ ዓመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳይና በሌሎችም የሀገሪቱ የሰላምና የጸጥታ ጉዳዮች ላይ ውይይት መደረጉን ዋና ጸሐፊ አንቶኒዮ ጉተሬሽ ገለጹ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላው የአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗን ተነጋግረውበታል ብለዋል። የኮቪድ-19 መከላከያ ክትባት ለአፍሪካ በትክክል ካልደረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻልም ሲሉ አሳስበዋል። ዋና ጸሐፊ ጉተሬሽ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር በሰጡት ጋዜጣዊ መግለጫ ተመርኩዞ የተጠናቀረ ዘገባ ቆንጅታዬ ይዛለች።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት 4ኛው ዓመታዊ የመንግስታቱ ድርጅትና የአፍሪካ ህብረት ጉባኤን ተከትሎ ትናንት በርቀት ባደረጉት የጋራ ጋዜጣዊ ጉባኤ በኢትዮጵያ ጉዳይ ላይ መወያየታቸውን ዋና ጸሐፊ አንቶኒዮ ጉቴሬሽ ገልጸዋል። ሰላም የሰፈነባት ኢትዮጵያ ለህዝቧ እና ለመላው የአፍሪካ ቀንድ ቀጣና ብልጽግና ያለውን ከፍተኛ አስፈላጊነት አንስተን ተወያይተናል ነው ያሉት። ቅድሚያ ትኩረታችን የትግራይ ህዝብ ደህንነት ጉዳይና ችግር ላይ ለሚገኙት ሰዎች የሰብአዊ እርዳታ ድጋፍ በአፋጣኝ እንዲደርስ ማረጋገጥ ነው ብለዋል። ለዚያም የተባበሩት መንግስታት ድርጅት ባለው አቅም ሁሉ እየሰራ ነው ሲሉ አስረድተዋል። የአፍሪካ ህብረት ለያዘው ጥረትና የህብረቱ ሊቀመንበር የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ ላሰማሯቸው 3 ልዑካን የድርጅታችንን ሙሉ ድጋፍ በድጋሚ አረጋግጬላቸዋለሁ ሲሉም ዋና ጸሐፊ ጉተረሽ አመልክተዋል። በማስከተልም ዋና ጸሐፊ ጉተረሽ ሰብአዊ ረድኤት ለሚያስፈልገው ህዝብ ያለምንም እንቅፋት እንዲገባለት ሰብአዊ መብቶች ሙሉ በሙሉ የሚከበርበት የህግ የበላይነት ባስቸኳይ እንዲተገበርና ለእውነተኛና ዘላቂ እርቅ መንገዱ እንዲዘረጋ በድጋሚ ማሳሰብ እፈልጋለሁ ብለዋል። በዚህ ረገድ ኢትዮጵያ ለምትመራቸው የአካታች ውይይቶችና እርቀ ሰላም ግንባታ ጥረቶች ከአፍሪካ ህብረትና ከሌሎችም በአህጉሪቱ ካሉ አጋሮቻችን ጋር ሆነን ሙሉ ድጋፋችንን ለመስጠት ዝግጁ ሆነን እንጠብቃለን ብለዋል ዋና ጸሐፊው። በመንግስታቱ ድርጅትና የአህጉራዊው ህብረት አራተኛ ዓመታዊ ጉባኤ በሌሎችም የአፍሪካ የሰላምና ጸጥታ ተግዳሮቶች ላይ ውይይት መደረጉን ገልጸዋል። በሶማሊያ፣ በደቡብ ሱዳን፣ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክና ሊቢያን በተመለከቱ የሰላምና ጸጥታ ጉዳዮች ላይ በህብረት እየሰራንን ሲሉም አስረድተዋል። በሊቢያ በቅርብ ጊዜያት አዎንታዊ እርምጃ መመዝገቡንም ጠቅሰዋል። ዋና ጸሐፊ ጉተረሽ ሌላው በጋዜጣዊ ጉባኤው ትኩረት የሰጡት የአፍሪካ የኮቪድ-19 ወረርሽኝ ጉዳይ ነው። በአህጉር አፍሪካ እስካሁን ከ2,200,000 በላይ ሰዎች በኮሮና ቫይረስ መያዛቸውንና በበሽታው ሳቢያ ለህልፈት የተዳረጉት ከ53,000 በላይ እንደሆኑ አውስተዋል። በበሽታው መከላከያ ክትባቶችና ሌሎችን አስፈላጊ የጤና ጥበቃ መንገዶች በመጠቀም ወረርሽኙን ልናልፈው እንደምንችል ተጨባጭ ተስፋ አለ ሲሉም አክለዋል። አስከትለውም የኮቪድ-19 ክትባት መላውን ዓለም የሚጠቅም እንዲሆን በየትኛውም የዓለም ክፍል በተለይም በአፍሪካ ለሁሉም እንዲዳረስ በድጋሚ ተማጽኖዬን አሰማለሁ ብለዋል። አብዛኞቹ የአፍሪካ ሀገሮች የወረርሽኙን ቀውስ ለመዋጋት የሚያስችል በቂ የሚለው የሀገሮች አካሄድ እየበረታ መሆኑን እያስተዋልነን ያሉት ዋና ጸሐፊ ጉተረሽ፣ ይሁን እንጂ ክትባቱ ለአፍሪካ ተደራሽ መሆኑን ማረጋገጥ ይኖርብናል። አፍሪካ ተገቢውን ድጋፍ በማታገኝበት ሁኔታ ወረርሽኙ የትኛውም የዓለም አካባቢ በትክክል ለመዋጋት አይቻልምና ሲሉ አስረድተዋል። ለዚህም አፍሪካ ክትባቶቹ በጊዜ እንዲደርሷት ለኮቪድ-19 ክትባት ትክክለኛ ተደራሽነት ጥረት የሚያደርገው ኮቬክስ የተባለው ዓለም አቀፍ ጥምረት በሚቀጥሉት 2 ወራት የሚያስፈልገውን 4.2 ቢሊዮን ዶላር ከዚያም በኋላ የሚያስፈልገው ተጨማሪ ወጪ ሊሟላለት ይገባል ነው ያሉት።
በትግራይ ክልል አስተዳደር ህወሓትና በፌዴራል መንግስት መካከል የተፈጠረውን ግጭት ሸሽተው ወደ ሱዳን የተሰደዱ ኢትዮጵያውያን አብዛኞቹ አሁንም ድረስ ከቤተሰቦቻቸው ጋር እንደተለያዩና ያሉበትን ሁኔታ እንደማይታወቅ እየተናገሩ ይገኛሉ። የአሜሪካ ድምፅ ዘጋቢ ሄደር መርዶክ በምስራቃዊ ሱዳን ኡምራ ኩባ ካምፕ በመገኘት የስደተኞችን ሁኔታ ቃኝታለች። ኤደን ገረመው ታቀርበዋለች።
በሱዳን የስደተኞች ካምፕ ውስጥ ያሉ እናቶች መንገዳቸው ላይ ብዙ አስክሬን እንደነበረና የህፃናት ልጆቻቸውን አይን መሸፈን እንደነበረባቸው ይናገራሉ። አሁን ድረስ የ4 ዓመት ህፃናት ሳይቀሩ መንገዱን የሞላውን የሟቾችን አስክሬን ካዩ በኋላ ሰዎችን ማገደላቸው የሚሉ ጥያቄዎችን እያቀረቡ ይገኛሉ። ሱዳን ውስጥ የሚገኙት ካምፖች ከ46,000 በላይ የሚሆኑ ከትግራይ ክልል የመጡ ኢትዮጵያውያን ስደተኞችን እያስተናገዱ ይገኛሉ። እስካሁን ድረስም እለትለት በመቶዎች የሚቆጠሩ ስደተኞች ድንበር ይሻገራሉ። ብዙዎቹም ተመሳሳይ የሆኑ አሰቃቂ ታሪኮችን ነው የሚናገሩት። በኡምራ ኩባ የስደተኞች ካምፕ ውስጥ የምትኖረውና በ40ዎቹ የእድሜ ክልል የምትገመተው ሀዋ ተስፋዬ በሽሽት ላይ እያለች እጅግ ብዙ አስክሬኖችን እንዳየች ትናገራለች።
I saw so many people die. The situation became so difficult.
በጣም ብዙ ሰዎች ሞተው ተመልክቻለሁ። የነበረው ሁኔታ በጣም ከባድ ስለነበር መሸሽ ነበረብን። ይህን መሰል መከራና ሞት አይተናናውቅም።
በጥቅምት ወር ማገባደጃ ላይ በተጀመረው ግጭት ምክንያት ብዙዎች ተፈናቅለዋል። በስደተኞች ካምፕ ውስጥ የሚሰሩ ባለሙያዎች ታዲያ በስደተኛ ካምፖቹ በቂ የሆነ የምግብ አቅርቦቶች የላቸውም ይላሉ። ናዲር ኢብራሂም አህመድ በኡምራ ኩባ የስደተኞች ጣቢያ የስነ ምግብ ዳይሬክተር ናቸው። እሳቸው እንደሚሉት በተለየ ሁኔታ የምግብ ድጋፍ የሚያስፈልጋቸው እጅግ ብዙ ሰዎች ቢኖሩ እነሱንም ጭምር በበቂ ሁኔታ መደገፍ አልተቻለም።
There is not enough food for them in special cases. The pregnant women, the lactating women, TB cases.
ለሁሉም የሚሆን በቂ ምግብ የለንም። በተለይ ደግሞ ከስደተኞች መካከል ቀድሚያ ሊሰጣቸው የሚገቡ አሉ። እርግዞችና የሚያጠቡ እንዲሁም የTB ህመምተኞች ሁሉ አሉ። ነገር ግን ለነሱ ሁሉ የሚበቃ ምግብ የለም።
እጅግ ብዙ ሰዎች ግጭቱን በሚሸሹበት ወቅት ከቤተሰቦቻቸውና ከቅርብ ሰዎቻቸው ጋር ተነጣጥለዋል። አሁን ታዲያ ከቤተሰቦቻችን ጋር በህይወት ባንገናኝስ የሚል ስጋት ውስጥ ወድቀዋል። ወይዘሮ ንግስቲ ተስፋ ማርያም ከግጭቱ ሲሸሹ ከልጃቸው ጋር እንደተጠፋፉ ይናገራሉ።
ሽፋን እጥረት ባለ ቁጥር የኮሌራ የመከሰት ድሉ ከፍ ይላል። በሽታውን ለመከላከል በሚደረገው ጥረት ውስጥ ከጤናው ሴክተር በተጨማሪ ትምህርት ቢሮና የውሃ አገልግሎት ከፍተኛ አስተዋጽኦ አበርክቷልም ብሏል። መንግስታው ያሁን ድርጅቶችም እገዛቸው አይናቅም ነው ያሉት። የኮሌራ ወረርሽኝ ለመጨረሻ ጊዜ በክልሉ ተከስቶ የነበረው በ2009 ዓመተ ምህረት ሲሆን በ27 ወረዳዎች ተስፋፍቶ እንደነበረ ማስታውሷል። አሁን በአንድ ወረዳ ብቻ የተከሰተው የኮሌራ ወረርሽኝ እያስከተለ ያለው ጉዳት ከአራት ዓመታት በፊት የተከሰተው ካስከተለው ጉዳት የከፋ መሆኑም ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ባለፉት 5 ወራት ውስጥ በአማራ ክልል ወደ 300 ሺህ የሚጠጉ ሰዎች በወባ በሽታ ወረርሽኝ መጠቃታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት ገለጸ። በየሳምንቱ 23 ሺህ የሚጠጉ ሰዎች እንደሚጠቁ የገለጸው ኢንስቲትዩት ለወረርሽኙ መባባስ የህብረተሰቡ መዘናጋት ነው ተብሏል። አሴር ምስጋናው ዝርዝር አላት።
የወባ በሽታ ዘንድሮ በአማራ ክልል በወረርሽኝ ደረጃ ተከስቷል ይላሉ በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ ማጥፋት አማካሪ አቶ አማራ ደስታ። በተለይ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ቁጥሩ መጨመሩን ነው የገለጹት። በዘንድሮ ሩብ አመት በተካሄደው ግምገማ 100 ሺህ የሚጠጉ ሰዎች በወረርሽኙ መጠቃታቸው ተገልጾ እንደነበር ይናገራሉ። በሁለት ወር ውስጥ ደግሞ 200 የሚጠጉ ሰዎች ተጠቅተዋል ብለዋል።
መጀመሪያ አካባቢ ላይ ወደ 23000 በሳምንት ይታየ የነበረው ኬዝ ሎዱ ባለፈው ሳምንት ወይ 48 ምንለው ወደ 17000 አካባቢ ዝቅ ብሏል። በርግጥ ሪፖርት ያላደረጉ ወረዳዎች አሉ። በዚህ በጸጥታው ምክንያት 1-3 ወረዳዎች ከዋግምራ ዞን ሪፖርት ያላደረጉ አሉ። እነሱ በተሟላ ሁኔታ ሪፖርት ቢያደርጉ ምናልባት ቁጥሩ የዚህን ያህል ዝቅ ላይል ይችላል ብለን ነው የምናስበው። ከባለፈው አመት ጋር ሲነጻጸር ግን ስቲል ተጨማሪ ያለው በ1.6% 296,566 ሰው ነው በወባ በዚህ አመት የተጠቃው ማለት ነው። እንግዲህ ይሄ ማለት ከሐምሌ እስካሁን ያለው ማለት ነው። ይኩን ምን ቆጥረው ከሐምሌ አንድ ጀምሮ ያለው ወደዚህ ያለው ኦልሞስት ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር 5 ወር አካባቢ ማለት ነው። ከአምስት ወር ባለው ውስጥ 296,566 ከባለፈው አመት ስቲል ጭማሪ ያለው።
ለወረርሽኙ መባባስ ህብረተሰቡ ቀድሞ ይከላከልባቸው የነበሩ እንደ አጎበር መጠቀምና ውሃ ያቆሩ ቦታዎችን የማፋሰስ ስራዎችን ባለማከናወኑ ነው ብለዋል አማካሪው። ወባማ በሆኑ በተመረጡ አካባቢዎች የኬሚካል ርጭትና የአጎበር ስርጭት ሲካሄድ እንደነበር የገለጹት አማካሪው ህብረተሰቡ ቸልተኛ በመሆኑ በአግባቡ እንዳልተጠቀመም ገልጸዋል።
አጎበር ያለመጠቀም ዋነኛ ችግር ነው። ከዛ ውጪ የአየር ንብረት ለውጡ ትልቅ ኮንትሪቢዩት አድርጓል። በዚህ አመት ክረምት ላይ በጣም ኃይለኛ ዝናብ ነው ዘንድሮ ያሳለፉ ነው። በየቦታው የወባ ትንኝ መራቢያ ቦታዎች ነው። ኢቭን የጣና መጥለቅለቅ በራሱ እነዚህ ወደ 9 የሆኑ ወረዳዎች ላይ ከፍተኛ የሆነ ጭማሪ እንዲያመጣ አድርጓል እና የአየር ንብረት ለውጡም መራቢያ ቦታዎችን ለትንኞች በከፍተኛ ደረጃ ጥሎ ስላለፈ እሱን በጣም አስተዋጽኦ አድርጓል። የዘንድሮ አምናም ከፍተኛ ጭማሪ የነበረው በደቡብ ጎንደር ዞን ባሉ ወረዳዎች ነው። ለምሳሌ እንደ ፎገራ፣ ሊቦ ከምከም ወረዳ ምንላቸው እዚህ በተለይ ከሊቦ ከምከም ከዚህ ከጎርፍ ከጣና መጥለቅለቅ ጋርም ተያይዞ የነበረ ነው። ፎገራም እንደዛው ዳራ ምናምን ምንላቸው ወረዳዎች አሉ ከፍተኛ ጭማሪ የታየባቸው እነዚህ ጋር ያደረግነው ስራ። ሌላው በህብረተሰቡ በኩል የአካባቢ ቁጥጥር ስራ መሰራት የነበረበት በጣም መዘናጋት አለ። ሰው ይህንን ትንኝ መራቢያ ቦታዊ ማፋሰስ ማዳፈን መሳተፍ በጣም በተለይ በዚህ ከኮቪድ ጋር ተያይዞ አመራሩም ሌላውም ብዙ ጊዜ በኮቪድ ላይ አቴንሽኑን ማድረግ ይህን ስራ የምታሰሪው ደግሞ የአካባቢ ቁጥር ስራ ሰውን ሰብሰብ አድርገሽ ነው። ሰብሰብ አድርገሽ እንዳታሰሪ ደግሞ ኮቪዱ አለ። እነዚህ ሁሉ ተደማምረው ያው ለወባ መጨመር የራሳቸውን ሚና አድርገዋል ማለት ነው። የሞተ ሰው 45ኛው ሳምንት ላይ ጎንደር ዞን ደራ ወረዳ ላይ አንድ የስድስት ዓመት ልጅ በዚህ ዓመት ህይወቱ አልፏል።
ያቆሩ ውሃማ ቦታዎችን ማፋሰስ፣ አጎበር በአግባቡ መጠቀምና መሰል የወባ መከላከያ መንገዶችን ህብረተሰቡ እንዲተገብር አቶ አማረ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍል ተሸጋግረናል። ትላንት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዚደንት ኡሁሩ ኬንያታ የሐዋሳ ቦሌ ሆራ ያቤሌ ሜጋ ሞያሌ መንገድና የጋራ ፍተሻ ጣቢያ ፕሮጀክት በሁለቱ ሀገራት መካከል ያለውን የንግድ ኢንቨስትመንት እንደሚያነቃቃ የምጣኔ ሀብት ምሁራን ተናገሩ። በቀጠናው ያለውን ህገወጥና የኮንትሮባንድ ንግድ በማስቀረት ህጋዊ የንግድ እንቅስቃሴ እንደሚያበረታታ እንዲሁም የቱሪዝም ዘርፍንም እንዲያድግ ያደርጋል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር ደገላ እርገኖም ፕሮጀክቱ ለአካባቢ ህዝቦች የጎላ ኢኮኖሚያዊ ጥቅሞች አሉት ብለዋል። አሉት ያሏቸውንም ጥቅሞች እንደሚከተለው አብራርቷቸዋል።
በመሰረቱ ያው መንገድን ብዙ ጊዜ አገር አቋራጮቹ ሲሆኑ ደግሞ የንግድ ግብይት ከመሀል በቀላሉ ዳርም ያሉ ህብረተሰቦችን በአብዛኛው የሚያሳትፍ እና ከሌላ ሀገር ካሉት ጋር በቀላሉ ያላቸውን ግብዓት መለዋወጥ ይችላሉ የሚለው የመጀመሪያው ጥቅም ነው። እንግዲህ ንግድን ያቀላል። ንግድ ድል ማለት ደግሞ ያው እዛ ያለውን ማህበረሰብ እዚህ ባለው እቃና አገልግሎት ታግዛለህ ማለት ነው። እዛ ያለውንም እቃና አገልግሎት በአንጻራዊ ዋጋ ኢትዮጵያ ውስጥ ማግኘት የሚቻልበት እድል ይፈጥራል። ፖርቶች አሁን በጋራ እናልማ የሚል ሀሳብ አለ። ከቅርብ ጊዜ ወዲህ እኛ የራሳችን ፖርት ባይኖረንም የራሳችን ወደብ ባይኖረንም ወደብ ያላቸውን ሀገሮች በማስተባበር እኛም ኢንቨስትመንት ኢንፍራስትራክቸር ውስጥ ገብተን በጋራ የመጠቀም በጋራ የማልማት እና ጥቅሙንም የመጋራት እንደማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ብሬክ ትሩ ነው። አንድ አማራጭ ብቻ ላይ መወሰን አለመቻልም ትልቅ ነገር ነው። ለምሳሌ እኛ ከጅቡቲ አለን ከብዙ ጊዜ አሁን ተስፋ አለን ከኤሪትሪያም ጋር ቀጥተኛ የሆነ ተቃቃሚ ሆነ አሁን ከሱዳንም ጋር የምንዋ ያሰንበት ኤሪያ ላይ በተመሳሳይ እድሎች ከፈጠርን ለእኛ አማራጭ አማራጭ ማለት ሁልጊዜ ልማት ነው፣ እድገት መካከል ተወዳዳሪ ሂሳብ እናገኛለን። አንድ በዚያ ደግሞ በጋራ ስናለማ የበለጠ ኢኮኖሚክ ኢንቴግሬሽን ያሳልጣል። ሁለቱ ናቸው በጣም ጠቃሚ ነገር። እንደዚህ ዘላቂ መንገዶችና ወደብ ላይ ያለው ማነቆዎች ከተፈቱ ሰስተነብል የሆነ ግንኙነት ይኖረናል።
መንገዱ በኬንያና በኢትዮጵያ መካከል ያለውን የወጪና ገቢ ንግድን የሚያጠናክር ነው ሲሉ ተናግሯል።
የቀጥታ ኢንቨስትመንት የመሳብ እድል አለው። መንገዶች አሁን አገረቋ አማራጭ እንደዚህ በአንድ ሀገር ውስጥ ከአንድ ሀገር ወደ ሌላ የሚሄዱት ደግሞ የገበያ እድል ለሌሎችም ኢንቨስተሮች ኢትዮጵያ ውስጥ ስለሚፈጥሩ ቀጥታ እየመጡ ኢንቨስት እያደረጉ ከዚህ ወደ ፈለጉበት ምርታቸውን መላክ የሚችሉበት እድል ስላለ ማለት። ስለዚህ የኢትዮጵያ ላይ የቀጥታ ኢንቨስትመንት ፍሰትን የመጨመር እድሉ ከፍተኛ ነው። ምክንያቱም የአፍሪካን ገበያ የማግኘት እድል አላቸው ማለት ነው። ኢትዮጵያ ውስጥ መጥቶ ኢንቨስት ያደረጉ ኢንቨስትመንት እድል እዚህ ሲኖር በቀላሉ መነገድ ይቻላል ከዚህ እና እነሱ ይሄንን እድል ስለሚያዩ የገበያ እድል ስለሚያዩ የውጭ ቀጥታ ኢንቨስትመንት የመሳብ እድሉ ከፍተኛ ነው።
ደግሞ በድምሩ ውጤት የሀገሪቱን የምርት መጠን ያሳድጋል፣ የገበያ አማራጭም ያስገኛል፣ ተጨማሪ የማምረት እድልም ይፈጥራል ነው ያሉትም። በተጨማሪም የኢትዮጵያን መሬት አቋርጦ የሚያልፈው የትራንስ አፍሪካ አውራ ጎዳና የመጨረሻው ኮሪደር አካል የሆነው 109 ኪሎ ሜትር ርዝመት ያለው የሜጋ ሞያሌ መንገድ ግንባታ ከ1 ቢሊዮን ብር በላይ የወጣበት ሲሆን ኬንያና ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካንም ለማስተሳሰር ያግዛል ነው ያሉትም።
ከፍተኛ የሆነ የቱሪስት ፍሰት ሊያመጣ የሚችልበት ህጋዊ በሆነ መንገድ ስላላቸው በባስ ሁሉ መመላለስ የሚቻልበት እድል ይፈጠራል። በሂደት ያው ለንግድ ብቻ አይደለም፣ ዜጎች በባስ ከአዋሳ ተነስተው በዚህ አቅጣጫ በቀላሉ ወደ ሌሎች አፍሪካ ጎረቤት ሀገሮች ወደ ምስራቅ አፍሪካ ትስስር የሚወስድ ነገር ነው። ያው እንደምታየው ኢኮኖሚያዊ ትስስር፣ ፖለቲካዊ ትስስሩ፣ ሪጂናል ኢንቴግሬሽን ደግሞ ተወዳዳሪነት ይጨምራል። ኢትዮጵያ ብዙ ጊዜ በፖለቲካ ትመራለች። አሁን በኢኮኖሚውም ትስስሩን ካሳለጠች የራሷ ብቻ ሳይሆን የምስራቅ አፍሪካን ኃላፊነት እየተወጣች ይሆናል ማለት ነው።
በአጠቃላይ አዲስ አበባ ሐዋሳ ቡልሆራ ያቤሎ ሜጋ ሞያሌ መንገድ ግንባታ አዲስ አበባን ከካይሮ ከጋቦሮኒ ኬፕታውን እና ኬንያ ሞምባሳ የሚያገናኝ ከመሆኑን ባሻገር ደቡብ ሱዳን ከኬንያ ላሙ ወደብ ጋር ለማገናኘት የሚያስችል መሆኑም ተነግሯል።
ከዛ ወደዚህም ደግሞ በተመሳሳይ እነሱ በርካሽ የሚያመርቷቸው ምርቶች ይኖራሉ። እነዛ ምርቶች የኢትዮጵያ ገበያ በቀላሉ ያገኛሉ ማለት ነው። ወጪ በመቀነስ ረገድ ከፍተኛ አስተዋጽኦ ያለው ነገር ነው። የኬንያ ምርት አካል በጣም ህገወጥ በሆነ መንገድ የሚገባ ነው ኢትዮጵያ። ይህ ህገወጥ በሆነ መንገድ የሚገባው ምርት ህጋዊ መንገዱ ክፍት ባለመሆኑ ምክንያት ነው። ህጋዊው በተሻለ ሁኔታ ክፍት ከሆነ ፊዚካሊ መገናኘት የሚችሉ ከሆነ አንድ ህዝቦች ናቸው እንደምታውቀው እዛ ቦርደር ላይ ያሉት። ስለዚህ የህዝብ ለህዝብ ትስስር እንደተጠበቀ ሆኖ ፊዚካሊ ሲገናኝ ህጋዊ የሆነ የንግድ ስርዓት ይመጣል። ያ ደግሞ በግብርን በኩል አስተዋጽኦ ይኖረዋል ማለት ነው።
በቡሌ ሆራ ዩኒቨርሲቲ የኢኮኖሚክስ መምህርና የትምህርት ክፍሉ ኃላፊ ረዳት ፕሮፌሰር አማን ሀሶ በሁለቱ አገር ህዝቦች መካከል ህጋዊ የሆነ የምርት ልውውጥ እንዲኖር ያደርጋል ብሏል። በተለይ ለአርሶና ለአርብቶ አደሮች ፋይዳው የጎላ ነው ስሉ ተናግሯል።
እኛ ጋ አሁን በቆሎ ምናምን ከኢትዮጵያ ወደዛም ሄዷል። ከሻሸመኔ ድረስ ከባቱ ምናምን ተጭኖ በዚህ አልፎ የሚገባ ሞያሌን አልፎ ኬንያ ማለት ነው። ይህ ማለት የኢትዮጵያ በቀላሉ ወደዛ ይተላለፋል ማለት ነው። ከዛም አንዳንድ ሸቀጣ ሸቀጦች በዚህ የሚገቡ አሉ። በቀላሉ በሎ ፕራይስ የሚያገኘውና የሚጠቀመው አለ። እነሱ አብሮ መተሳሰራቸው አብሮ ማስራታቸው ለሀገሪቷም ለኢኮኖሚም ለህብረተሰቡም ይጠቅማል ብዬ አስባለሁ።
ቀጠናው ከፍተኛ የሆነ ህገወጥ ንግድ የሚዘወትርበት ነው ያሉት አማን በሞያሌና በአካባቢው በንግድ ስራ የሚተዳደሩ ዜጎች የኮንትሮባንድ ንግድን እምብዛም በህገወጥነት ስለማያስቡት ግንዛቤ አስጨብጦ ወደ መስመር ውስጥ ማስገባት ያስፈልጋልም ብሏል።
አሁን እሱ ለወደፊት ኢኮኖሚውን ሊያረጋጋ ይችላል። አሁን በዚህ ሰዓት ላይ አርጀንትሊዝም እንዲደረግ እንዲሁ ብሎ ይደረግ ከተባለ በጣም የሚጎዱ ቤተሰቦች ይኖራሉ። ይሄ ራን የሚያደርጉ ማለት ነው እንደ ገቢ ምንጫቸው የሚያዩት አሉ። ይሄም ፎርማል ኮንትሮባንድ በጥቃቅን በትንሽ በምናምን ተገዝቶ ምናምን ከዛ ወደዚህ አምቶ ፎሎ የሚያደርጉት አሉ። ታየ ነው ፊዚካሊ የምናየውን ነው። ግን ይሄ አሁን ከተደረገ ለወደፊት አሪፍ ሊሆን ይችላል፣ ኢኮኖሚውን ሊያረጋጋ ይችላል። ካልሆነ እዚሁ ህጉን ብቻ ተከትለ እንሄዳለን ካልነው የሚጎዱ በጣም ኢንታየር ፖፑሌሽን ውስጥ ያሉ አሉ፣ በጣም የሚጎዱት። ስለዚህ ኖርማሊ እንደ ህግ እንደ ሳይንስ ትክክል ነው፣ ኮንትሮባንድ ማከናት ነው፣ ለመንግስታችንም ገቢ ያስገኛል። መጀመሪያ ህብረተሰቡን ይሄ ላይ ቢዝነስ ላይ የሚሳተፉ ህብረተሰቦችን ትንሽ ኪሎ ብንሰጣቸው
በአጠቃላይ ከሀዋሳ ሞያሌ የሚዘልቀው 500 ኪሎ ሜትር መንገድና የጋራ የፍተሻ ኬላ የጉምሩክ ስርዓትን ቀላል፣ ግልጽና ቀልጣፋ ያደርጋል የተባለ ሲሆን ፕሮጀክቱ የፍተሻ ስርዓቱንም ያስተካክላል ነው የተባለው። ትናንት ለሁለት ቀናት ይፋው ጉብኝት ኬንያ ያቀኑት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱን ሲያስመርቁ መንገዱ የሁለት ሀገር ህዝቦችን አንድ የሚያደርግና ምስራቅ አፍሪካን የሚያስተሳስር ነው ማለታቸው የሚታወስ ሲሆን የኬንያው ኡሁሩ ኬንያታ ደግሞ ቀጠናው የንግድ ማዕከል ይሆናል ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አሁን ደግሞ አሜሪካና ህዝቧ፣ አዘጋጅና አቅራቢ ቆንጅታየ። አሜሪካና ህዝቧ ከኮቪድ-19 ወረርሽኝ ወዲህ በካሊፎርኒያዋ ሎስ አንጀለስ ከተማ የጎዳና ተዳዳሪዎች ቁጥር እያሻቀበ ሄዷል። ችግሩን ለመቅረፍ የተያዙ ጥረቶችን የተመለከተ ዘገባ ይዘናል። ቆንጅታየ ታቀርበዋለች።
ካሊፎርኒያዋ ሎስ አንጀለስ ከተማ ውስጥ ከ60 ሺህ በላይ ጎዳና ተዳዳሪዎች እንዳሉ ነው የሚነገረው። በከተማይቱ ያሉ የጎዳና ተዳዳሪዎች ደህንነት ተሟጋቾች ታዲያ ለእነዚህ ሰዎች የሚሆን ጎጆ እንዴት አድርገን እንቀልስላቸው ብለው አውጥተው አውርደው ያመጡት ሀሳብ አለ። የአሜሪካ ድምጿ አንጀሊና ባግደሳሪያን ከስፍራው ያጠናቀረችውን ዘገባ ነው ዛሬ ለአሜሪካና ህዝቧ ዝግጅት ልናካፍላችሁ የፈለግ ነው። ሎስ አንጀለስ የሚገኘው ኤኮ ፓርክ የሚባለው ሰፈር አሁን ላይ ሲታይ ከመኖሪያ ቤት ሰፈር ይልቅ ድንኳኖች የተሰለፉበት ካምፕ ነው የሚመስለው። ተንቀሳቃሽ መጸዳጃ ቤቶች፣ ገላ መታጠቢያዎች፣ የትኩስ ምግብ ማደያ ሱፕ ኪችን የሚሏቸው ተደርድረዋል። አንድ ትንሽ ቤተ መጻሕፍትም አለ። ኤንጅል እዚህ ስፍራ የሚጠለሉትን ጎዳና ተዳዳሪዎች ከሚረዱ በጎ ፈቃደኞች አንዱ ነው።
Homeless kitchen, like a lot of people that are doing bad, that they don't got food, they don't got water.
እዚህ ያሉት በከፋ ሁኔታ ላይ ያሉ በርካታ ሰዎች ምግብም ውሃም የላቸውም። እኛም ለዚህ ነው እዚህ ያለነው። ሁሉንም በነጻ ያገኛሉ። በአሁኑ ጊዜ የሚመጡት ሰዎች ቁጥር እየተበራከተ ነው።
ኤላይጃም እንዲሁ እንደ ኤንግል ሌላዋ በጎ ፈቃደኛ ነች።
We're just charging people's phones or whatever needs to be charged because since the coronavirus there's a lack of
ስልካቸውንና የመሳሰለውን ባትሪን ሞላላቸዋለን። ምክንያቱም ከኮሮና ቫይረስ ወረርሽኝ ወዲህ ቀድሞ ስልካቸውን ባትሪ ለመሙላት ወይም ቻርጅ ለማድረግ የሚሄዱበት ቦታ አሁን አብዛኛው ዝግ ነው።
የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ ሎስ አንጀለስ ውስጥ የጎዳና ተዳዳሪዎች ቁጥር እጅግ እየበዛ መሄዱን በጎ ፈቃደኛ ሰራተኞቹ ይናገራሉ። ኮርቲ አንደኛው ቤት ጦተኛ ደጃዳሪ ወጣት ነው። ምን እዚህ ጋር እንዳደረሰው ያስረዳል። ያምሮ ህመም ነው ይላል።
Got a lot of anxiety and depression problems, and that's really why I'm here is because
ከባድ የጭንቀትና የመደበት ችግር የሚያጠቃኝ ሰው ነኝ። እዚህ ቦታ ያለሁት በሱ ምክንያት ሁኔታዬን ለማስተካከል ስላልቻልኩኝ ነው። መሞከሬ እኮ አልቀረም ግን አልሆነልኝም።
ታዲያ የከተማዋ አስተዳደር ባለስልጣናት እንደ ኮርቲ ያሉ ሰዎች በኤልኤ ኤክስፖ ማዕከል ለአንድ ሺህ ሰው የሚሆን ጊዜያዊ መጠለያ ሊሰሩላቸው እቅድ አውጥተዋል። ሌሎች ለትርፍ ብለው የማይሰሩ ግብረሰናይ ድርጅቶች ደግሞ ሌሎች ሐሳቦችን አፍልቀዋል። አንዱ በመርከብ ዕቃ ማጓጓዣ ኮንቴይነሮችን በትንሽ ዋጋ ወደ መኖሪያ ቤት መቀየር ነው። ማይክል ፓርክስ ፍላይአዌይ ሆምስ የሚባል ድርጅት ፕሬዝዳንት ናቸው እና
It's constructed out of converted shipping containers and this project consists of 8 four-bedroom units.
በኮንቴይነሮች ነው የተሰራው። 8 ባለ 4 መኝታ ክፍል ቤቶች አሉት። 5ቱን ቤተሰቦች ገብተው እየኖሩበት ነው። 3ቱን ቤት ደግሞ የተለያዩ ሰዎች በጋራ ይኖሩባቸዋል። እያንዳንዱ ሰው የራሱን የመኝታ ቤት ይዞ ይኖራል ማለት ነው።
ይህ የሙከራ ፕሮጀክት ወደ 4 ሚሊዮን ዶላር ገደማ ፈጅቷል። በአሁኑ ወቅት 30 የሚሆኑ ሰዎች ኑሯቸውን ጀምረዋል። በዚያ የግንባታ ሰራተኞች ኮንቴይነሮቹን ቤት አድርጎ መስራቱ እጅግ በጣም ቀላል ስራ መሆኑን ነው የሚናገሩት። ዲዛይኑን ማውጣቱ፣ አስፈላጊውን ሁሉ የወረቀት ስራ ማከናወኑ የተለመደውን አይነት መኖሪያ ቤት ለመስራት ከሚጠይቀው ይልቅ በፍጥነት የሚከናወን ቀላል፣ ዋጋውም ርካሽ መሆኑን አክለው ያስረዳሉ። ጃን ማሰሪ ዘ ፒፕል ካንሰርን የሚባል ድርጅት ዋና ስራ አስፈጻሚ ናቸው ያስረዳሉ።
In our current rate, it costs about $550,000 a unit and takes about 3 to 5 years to build a project.
በአሁኑ ሂሳብ አንድ መኖሪያ ቤት ለመገንባት እስከ $550,000 ወጪ ይጠይቃል። ፕሮጀክቱ ተሰርቶ እስከሚያልቅም ከ3 እስከ 5 ዓመት ይወስዳል። እኛ ግን አፋጥነን በቅናሽ ዋጋ ታዲያ የሥራው ጥራት ሳይበደል የምንገነባበትን መንገድ አጥተን ነው የሰራነው።
ቤት የሌላቸው ሰዎች እዚህ ሲኖሩ ከመንግስት ከሚሰጣቸው ድጎማ ወደ 30 ከመቶ ነው የሚወስድባቸው። የተቀረውን መንግስት ነው የሚከፍለው። ኑሯቸውን እንዲለማመዱ፣ ቤታቸው እንዲሞቅ የሚረዷቸው የማህበራዊ ኑሮ ባለሙያዎችም ተመድበውላቸዋል። እንደገና ጃን ማርሴሪ
We have laundry on site here. This can be used for a meeting room. We have a small non-perishable food pantry that's available for the residents.
የልብስ ማጠቢያው እዚሁ ተዘጋጅቷል። እዚሽ ጋር ደግሞ ለመሰብሰቢያ የሚሆን ቦታ አለ። ለነዋሪዎች ደረቅ ወይም የማይበላሹ የምግብ አይነቶች የሚያገኙበት ክፍልም አለው። የነዋሪዎች አገልግሎት ቢሮም እንዲሁ።
በአሁኑ ጊዜ ሎስ አንጀለስ ከተማ ውስጥ እንደዚህ አይነቶቹ የኮንቴይነር ቤቶች በብዛት እየተገነቡ ነው። እቅዱም ቢያንስ ለ500 ሰዎች መጠለያ መስጠት ነው። ብዙ ሰዎች ጎዳና ላይ በሚያጥሩባት ከተማ ይሄ ውቅያኖስ ላይ እንዳለ ጠብታ ቢቆጠርም ቁም ነገሩ በትክክለኛው አቅጣጫ እየተራመደ ያለ መሆኑ ላይ ነው።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ ምሽት እንገናኛለን። በደህና ቆዩን።
እዚ ሬድዮ ድምፂ አሜሪካ እዩ በ22 በ25 ብ31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቲዩብን ምሸት ካብ ሰዓት 4 ክሳብ 4 ፍርቃን ወይ ከዓ ካብ 10 ክሳብ 10 ፍርቃን ይመሓላለፍ። ደሓን ድምፅኩም ኩራ ሰማዕትና ሎሚ 10 ተሓሳስ 2020 ወይ ከዓ